ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 7 2014 ዓመተ ምህረት ዝግጅታችን ጀመረ።
ከዛሬም ወጣ እየተናገር ነበር። አንድ ቀን ወይም ሁለት ቀን ይጠፍቱትና ወይም ደግሞ የተወሰኑ መኪኖች ሲሄዱ በኋላ ግማሽ በኋላ አርምዶ የሚወጣው ሰፖርት ይቀረው ይመለሳል። እንደዚህ አይነት ነገር ነው ያለው። አሁን ትናንት ሁለተኛ ቀናችን ነው። መሰናል ሲገባ ናዳ ያልገው እንደሚሆን ቋሚ ይሁን አይሁን አላውቅ።
ከምስራቃዊ የአማራ ክልል ወደ አዲስ አበባ በሚገቡ ተጓዦች ላይ ይደርሳል የተባለው ወከባና እንግልትን በተመለከተ አስተያየት ከሰጡ ነዋሪዎች የተቀነጨበ ነው። ስርስሩ ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ቅዳሜ ነሐሴ 7 2014 ዓ ም ምሽት ዝግጅታችን ጀመረ። አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር አብረናችሁ እናመሻለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ሰላም ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሩሲያና ዩክሬን ከኒውክሌር ኃይል ማመንጫ ጣቢያ አቅራቢያ ለተፈጸሙ ተኩሶች ትላንት አርብ በድጋሚ አንዱ ሌላውን መወንጀላቸውን በቀጠሉበት ባለሙያዎች ከኒውክሌር ኃይል ማመንጫው ተገኝተው ጣቢያውን መመርመር የሚችሉበት እድል በአስቸኳይ እንዲፈጠር ሲል የተባበሩት መንግስታት ድርጅት ጥሪ ያቀረበ። የዩክሬን ባለስልጣናት የኃይል ማመንጫ ጣቢያው ከሚገኝበት ስፍራ በቅርብ ርቀት ድኒፐር ከተባለው ወንዝ ማዶ ካለችው የሃርማንቴስ ከተማ ላይ የሩሲያ ጦር ከአርባ በላይ ተወንጫፊ አረሮችን ተኩሰዋል ሲሉ ከሰዋል። በጥቃቱም አንድ የ12 ዓመት ታዳጊን ጨምሮ ሶስት ሰላማዊ ሰዎች ቆስለዋል ሲሉ የግዛቲቱ አገረ ገዢ ቫለንቲን ሬዝኒቼንኮ ተናግረዋል። ሩሲያ በበኩሏ የኒውክሌር ኃይል ማመንጫ ጣቢያው ላይ በመተኮስ ዩክሬንን ትወነጅላለች። ትላንት አርብ በኃይል ማመንጫ ጣቢያው አካባቢ ከባድ ውጊያ መካሄዱና የመድፍ ተኩስ ጭምር መሰማቱም ተዘግቧል። ይህ በእንዲህ እንዳለ ዓለም አቀፉ የአቶሚክ ኤነርጂ ድርጅት IAEA ኃላፊ ውጊያው ካልቆመና የኒውክሌር ተቆጣጣሪዎች ወደ ጣቢያው እንዲገቡ ካልተፈቀደ በስተቀር ተጨባጭ የኒውክሌር አደጋ ስጋት መኖሩ ይቀጥላል ብለዋል። የIAEA ዋና ኃላፊ ራፋኤል ግሮሲ ባለፈው ሐሙስ ሲያትል ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ በሰነዘሩት በዚህ አስተያየት ይህ ከባድና አደገኛ ሰዓት ነው ነበር ያሉት። IAEA ወደ ዛፖሪዣ ተጉዞ ተልኮን ማከናወን ይችል ዘንድም በአስቸኳይ ሊፈቀድለት ይገባል ብለዋል። የኒውክሌር ኃይል ማመንጫ ጣቢያውን የተቆጣጠሩት የሩሲያ ኃይሎች በዩክሬን ጦር ሰራዊት ይዞታዎች ላይ ጥቃት ለማድረስ ጣቢያውን እንደ መሸሸጊያ ጋሻ ተጠቅሞበታል በሚል ይወነጀላሉ። የሩሲያ ወታደሮች ተቋሙን ቢቆጣጠሩትም ዩክሬናውያኑ የጣቢያው ሰራተኞች ግን በተቋሙ የሚሰሩትን ስራ መስራታቸውን ቀጥለዋል። በተናጠል ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሰጡት መግለጫ የዛፖሪዣ የኒውክሌር ኃይል ማመንጫ ጣቢያ ለምንም አይነት ወታደራዊ እንቅስቃሴ ዓላማ መዋል የለበትም ሲሉ አስጠንቅቀዋል። በሌላ ዜና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ትላንት አርብ ባሰሙት ንግግር ዩናይትድ ስቴትስና ሌሎች አገሮች ሩሲያን በአሸባሪ መንግስትነት እንዲፈርጁ ሲሉ አሳስበዋል። ይህን ተከትሎም አንድ ከፍተኛ የሩሲያ የውጭ ጉዳይ መስሪያ ቤት ባለስልጣን በትላንትና ሁለት ሲናገሩ የዩናይትድ ስቴትስ ምክር ቤት ሩሲያን በአሸባሪነት የሚፈርጅ ሕግ ያጸደቀ እንደው በሞስኮና በዋሽንግተን መካከል ያለው ግንኙነት ክፉኛ ይጎዳል ብለዋል። አንድ ከፍተኛ የዩናይትድ ስቴትስ ባለስልጣንም በበኩላቸው ያን የኒውክሌር ኃይል ማመንጫ ጣቢያ መምታት የሚያስከትለውን ውጤት ጠንቅቀው የሚያውቁ ዩክሬናውያን ጣቢያውን ለመምታት ፍላጎት ይኖራቸዋል የሚል እምነት የለኝም ሲሉ ጣቢያው በዩክሬን ኃይሎች በራሳቸው ኢላማ ተደርጓል የሚለውን የሩሲያን ውንጀላ ውድቅ አድርገዋል። በሌላ የዩክሬን ዜና ከአምስት ተኩል ወራት በላይ ሩሲያ በያዘቻቸው የአገሪቱ አካባቢዎች ህሙማን ሊገዟቸው የሚችሉ መድኃኒቶችን እንዳያገኙ በማድረግ በሰብአዊነት ላይ ወንጀል ፈጽመዋል ሲሉ የዩክሬን ጤና ሚኒስትር ሞስኮን ከሰሱ። የጤና ጥበቃ ሚኒስትሩ ቪክቶር ሊያሽንኮ ከአሶሺየትድ ፕሬስ ጋር ባደረጉ ቃለ ምልልስ እንደተናገሩት የሩሲያ ባለስልጣናት በያዟቸው ከተሞችና መንደሮች ውስጥ ላሉ ዜጎች መንግስታቸው መድኃኒቶችን በቅናሽ ለህዝብ እንዲደርሱ የሚያደርገውን ጥረት በተደጋጋሚ አግደዋል ሲሉ ነው የከሰሱት። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ ቡድን አፍጋኒስታንን በተቆጣጠረበት የመጀመሪያ ዓመት ዋዜማ የትምህርት የሥራ እንዲሁም የፖለቲካ ተሳትፎ መብቶችን ለመጠየቅና የታሊባንን አገዛዝ ለመቃወም ዛሬ ቅዳሜ አደባባይ ወጡ ሰዎችን ለመበተን ካቡል ውስጥ የሚገኙ የመንግስቱ የጸጥታ ኃይሎች ወደ ሰማይ መተኮሳቸውና በሴቶች ላይም ድብደባ መፈጸማቸው ተዘገበ። ብዙም የማይደፈር በሚመስለው በዚህ የታሊባን ኃይሎችን በመቃወም የተካሄደ ትዕይንት በአፍጋኒስታን ዋና ከተማ ወደሚገኘው የትምህርት ሚኒስቴር ያመራው ሰልፍ የመንግስቱ ኃይሎች የኃይል ምላሽ ከመስጠታቸው አስቀድሞ በነበረው ጊዜ ውስጥ የሰልፉ ተሳታፊዎች ስራ፣ ዳቦና ነጻነት እንፈልጋለን የሚሉ መፈክሮችን ሲያሰሙ ተስተውለዋል። በመጨረሻም እውቁ ደራሲ ሳልማን ሩሽዲ በትላንትናው ዕለት ምዕራብ ኒውዮርክ ውስጥ በተዘጋጀ አንድ ስነ ስርዓት ላይ ሊናገር ሲል በተቃጣበት ጥቃት ከባድ ጉዳት ከደረሰበት በኋላ በዛሬው ዕለት ሆስፒታል መግባቱ ታውቋል። የሩሽዲ ወኪል ሲናገርም የ75 ዓመቱ ደራሲ ጉበቱ ተጎድቷል፣ የእጅ ነርቮቹ ተቆርጠዋል እናም ብርሃኑን ሊያሳጣው የሚችል አደጋ አይኑ ላይ ደርሶበታል ብለዋል። የሚተነፍሰውም በመሳሪያ ይገዛ መሆኑን ተናግረዋል። ሩሽዲ ሰይጣናዊ ጥቅሶች በሚል ርዕስ እንደ አውሮፓውያኑ አቆጣጠር በ1980ዎቹ የደረሰው ልቦለድ መድብል የኢራኑን መሪ የግድያ ዛቻ እንዳስከተለበት ይታወሳል። ሩሽዲ ላይ ጥቃቱን ያደረሰው ሰው በፖሊስ ቁጥጥር ስር የዋለው የፌርቪው ኒውጀርሲ ነዋሪ ሆነው የ24 ዓመቱ ሃዲ ማታር መሆኑም ታውቋል። የማታር ጠበቃ ግን አስተያየት ከመስጠት ተቆጥበዋል። ፖሊስ በሩሽዲ ላይ ለደረሰው ጥቃት መንስኤው ምን ስለመሆኑ እስካሁን ግልጽ አይደለም ብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ ማግኘት ትችላላችሁ። ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ። ወደ ቀዳሚው ዘገባችን እንወሰዳችሁ። ከምስራቃዊ የአማራ ክልል ወደ አዲስ አበባ በሚገቡ ተጓዦች ላይ ይደርሳል የተባለው ወከባና እንግልት ትላንትናና ዛሬ ቢቀንስም አሁንም መጉላላቱ እንዳለ አስተያየት ሰጪዎቹ ተናግረዋል። በአማራ ክልል የሰሜን ሸዋ የህዝብ ማመላለሻ ተሽከርካሪዎች ለአንድ ቀን አቋርጠውት የነበረውን ስምሪት መጀመራቸው የተነገረ ሲሆን ችግሩ ዘላቂ መፍትሄ እንዲያገኝም መንግስት ለጉዳዩ ትኩረት እንዲሰጥ የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ጠይቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ከቀናት በፊት ለአሜሪካ ድምጽ በሰጡት መግለጫ መጉላላቱ የደረሰው ከጸጥታ ጋር በተያያዘ እንደሆነ አስታውቀው ነበር። ተሳፋሪዎቹ ግን ገንዘብ ከፍለው ወደ አዲስ አበባ የሚያልፉ እንዳሉ ለጣቢያችን መግለጻቸው ይታወሳል። መስፍን አራጌ በዚህ ዙሪያ ያስተናዳውን ዘገባ እንደሚከተለው ያቀርበዋል።
ስማቸው እንዲገለጽ ያልፈለጉ የህዝብ ማመላለሻ አውቶቡስ ሾፌር ትናንት ከደሴ ወደ አዲስ አበባ በሰላም እንደገቡ ገልጸዋል።
ትናንት ከደሴ ወደ አዲስ አበባ ምንም ባላሉ ደምትምረና የገባ ነው። ትናንት 10 ሰዓት አካባቢ ነው አዲስ አበባ የገባው። ከዛ በፊት ግን የነበረው ነገር ያው ሰው ሜዳ ላይ እየደፋ ነበር የምንገባው። ምንም አይነት ወርደልኛ መጠየቅም ተሳፋሪ መጠየቅ ምንም አይነት መብት የለንም። ጥያቄም ካቀረብ ትመላለ ነው ትባ ነው።
ይህ ግን ዘላቂ ይሁን ጊዜያዊ ማረጋገጥ አይቻልም ይላሉ አስተያየት ሰጪው።
እሱን እንግዲህ የምናውቀው ቋሚ ሲሆን ነው። ማለት ከዛሬም ቦታ እየተናገር ነበረ። አንድ ቀን ወይም ሁለት ቀን ይከፍቱትና ወይም ደግሞ የተወሰኑ መኪኖች ከሄዱ በኋላ ግማሽ በኋላ አርፍዶ የሚወጣው ሰፖርት የቀረው ይመለሳል። እንደዚ አይነት ነገር ነው ያለው። አሁን ትናንት ሁለተኛ ቀናችን ነው። በሰላም ሲገባ ናጋ ከልገው እንደሚሆን ቋሚ ይሁን አይሁን አላውቅም።
ፈንታ ቢል ጌታሁን የተባሉ የህዝብ ማመላለሻ አውቶቡስ ሾፌር በአንጻሩ ችግሩ ተቀርፏል ለማለት አያስችልም የሚል አቋም አላቸው።
ደስ ሲላቸው ያሳልፈዋል፣ እንደገና ደግሞ ገንዘብ ከሰጣቸውም ያሳልፈዋል። ደግሞ አንድ ቦታ ገንዘብ ሰጠ የሚቀጥለው ላይ ደግሞ የምትመለስበትም አጋጣሚ አለ። ዞሮ ዞሮ ችግሩ ምንም አልተቀረፈም።
ትናንትና ነው እርስዎ የመጡት ወደ ደሴ?
እኔ ከአዲስ አበባ ደሴ ትናንትና ነው የመጣሁት።
ከአዲስ አበባ ደሴ ሲመጡ መንገድ ላይ ያዩት ሁኔታ ከስከዛሬው የተለየ ነገር አለ?
ምን ጊዜም ጧጧት ከአዲስ አበባ ስንወጣ ምንም ችግር የለውም። ያው ትራፊኩ በሰበብ አስባብ ዝም ብሎ የማማረር ስራ በቃ ስራውን ጠልተው ወይንም እንዲያትመጣ ሁሉ ላይ የሚያደርግ አይነት ስሜት ይሰጡሃል እንጂ ስንወጣ ምንም የምናየው ችግር የለም። ከዛ ውጭ ስትመለስ ነው ወደ አዲስ አበባ ስገባ ያለው ችግሩ ማለት ነው።
ከምስራቃዊ የአማራ አካባቢዎች ወደ አዲስ አበባ የሚጓጓዙ ተሳፋሪዎች አዲስ አበባ ሊደርሱ ጥቂት ኪሎ ሜትሮች ሲቀሯቸው የአዲስ አበባን መታወቂያ አልያዛችሁም በሚል ወደ ደብረ ብርሃን እንዲመለሱ አሊያም ባሉበት እንዲጉላሉ መደረጋቸውን ለአሜሪካ ድምጽ ከቀናት በፊት መናገራቸው ይታወሳል። አዲስ አበባ ደርሰው መመለሳቸውን የሚናገሩ አንድ አስተያየት ሰጪ ችግሩ ከመጉላላትም እንደሚያልፍ ጠቁመዋል።
እዚህ አዲስ አበባ አካባቢ ስንሄድ መንገድ ላይ ያስቁመው የሚፈልጉትን ሰው ያወርዳሉ። ደግሞ ጥያቄ ስትጠይቅ ለምን አልገባም፣ ለምንድነው የምከለከለው፣ የአማራ መታወቂያ ብይዝ አዲስ አበባ ለምንድነው የማልገባው ምናምን ብለህ ስትጠይቅ ናቆይ አንተን ምናምን ብለው ዳር ያስቀምጡህና መኪናውን ሂድ ይባላል። ከዛ በኋላ እነዛ ልጆች ወደ አዲስ አበባ የማይመጡም እኛ ስልክ ተቀብለናቸው እንሄዳለን። ከዛ በኋላ ስልካቸው አይሰራም፣ ስልካቸውን ይቀማሉ። አንዳንድ ኢንፎርሜሽን ደግሞ ስንጠይቅ እኛ ጓደኞቻችንም የታሰሩ አሉ ሹፌሮች፣ ለምንድነው የሚቀሩት ብለው በሚጠይቁ በሳ ሹፌሮች ይታሰራሉ። እነዛ ሹፌሮች ተለቀው ሲመጡ ምንድነው ብለን ስንጠይቃቸው እንደዚህ ታስረን አደረ፣ ዝናብ ሲደበድበን አደረ፣ ጣራውን ነቅለው አውቀው ከፊት ለፊት የሚታየው ግድግዳ ነው፣ ጣራው የተነቀለ ቆርቆሮ ውስጥ ነው የሚያስሯቸው። አንድ ሰው እንቅልፍ ተኝቶ አያድርም። እዛ አካባቢ ያለው ዝናብ ይታወቃል። ዝናብ እየመታቸው እንዳይተኙ ተደርገው ነው የሚያድሩት። ብዙ ማንጓጠጥ ነው የሚደርሰው። አሁን ብዙ ልጆች አሉ የታሰሩ ምናምን አሉ፣ የት እንደደረሱም አይታወቅም።
ከአሜሪካ ድምጽ ጋር ቆይታ ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ አፈጻጸሙ እንከኖች ቢኖሩበትም ዋና ዓላማው መዲናዋ አዲስ አበባ ላይ ሊደርስ የሚችሉ የሽብርና ሌሎች ጥቃቶችን ለመከላከል እንደሆነ አስረድተው ነበር።
ህወሓት የሽብር ቡድን በተለይ ከዚህ በፊት በጦርነቱ ወቅት ላይ በአማራ ክልል በወረራ ተይዘው ከነበሩት አካባቢዎች በጣም ብዙ መንግስታዊ ሰነዶች በዝርፊያ ተወስደዋል። የመታወቂያ ለመስራትም ያገለግሉ የተለያዩ ሰነዶች እና ሐሰተኛ መታወቂያዎችም ጭምር ከነዚህ አካባቢዎች ተወስደዋል። ያንን በተለያየ መልኩ አሁን ፊት ለፊት ይሄ ቡድን በጦርነት ከመቅጠም ይልቅ በተለያዩ መንገዶች የዜጎችን ሰላም ለመረበሽ ብዙ ጥረቶችን ከተለያዩ አካላት ጋር በመቀናጀት እየፈጸመ መቆየቱ ይታወቃል። ከዚህ በፊት ከሸኔ ጋር በትብብር እየሰራ እንደሆነና የሰላምን ለማደፍረስ ብዙ ጥረቶችን ሲያደርግ እንደነበረ ይታወቃል። በይፋም የገለጸው ጉዳይ ነው ይሄ። ከዛ ባሻገር ግን የተለያዩ ሰርጎ ግቦችንም በመጠቀም በተለይ ትልልቅ ከተሞች ላይ ጥፋቶችን ለመፈጸም እቅዶች እንዳሉት ነው የደህንነት ባለሙያዎች ጋር ይሄ መረጃ በመድረሱ በጣም ጥብቅ ፍተሻዎችና የተለያዩ ምርመራዎች ሲደረጉ ቆይተዋል። በተለይ ደግሞ ዋና የዚህ የጥፋት ኃይሉ ትልቁ ትኩረት የነበረው አዲስ አበባ ላይ የሚደረጉ ጥፋቶች ናቸው። ምክንያቱም እዚህ ከተማ ላይ የሚደረግ ማንኛውም ክስተት የሚፈጸም ማንኛውም ሁነት ዓለም አቀፍ ትኩረትን ከመሳቡን ባሻገር በመላ ሀገሪቱ ያሉትንም ዜጎች ደህንነት ለመረበሽ እና ይሄ የሰላም ስሜትንም ለማሳጣት በጣም ትልቅ ሚና ሊኖረው ስለሚችል አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል።
ሚኒስትር ዴኤታዋ ይህም ተጨባጭ ውጤት አስገኝቷል ባይ ናቸው።
ባለፈው በተለይ አንድ ወር ውስጥ በጣም ብዙ መሳሪያዎች፣ የተለያዩ ግብዓቶች ወደ ከተማ ገብተው ቢሆን ኖሮ ብዙ ጥፋቶችን ሊያደርሱ ይችሉ የነበሩ እና በፍተሻ የተገኙ ቁሳቁሶች አሉ፣ የጦር መሳሪያዎች አሉ፣ የመገናኛ ሬዲዮዎች አሉ። ከዛ ባሻገር ለሽብር እንቅስቃሴው የሚያገለግሉ የተለያዩ የውጭ ሀገር ገንዘቦችም ጭምር በህገወጥ መንገድ ሲንቀሳቀሱ እዚህ ወደ አዲስ አበባ መግቢያ በሮች ላይ በፍተሻ የተያዙ ናቸው። ከዛ ባሻገር ደግሞ ለጥፋት እንቅስቃሴ ስምሪት ተሰጥቷቸው ጭምር ወደ ከተማ ለመግባት ሲሞክሩ የነበሩ ግለሰቦችም እንደዚሁ ተይዘዋል። የሸኔ ጨምሮ ሌሎችም የሽብር አካላቱ ሴል በመሆን እያገለገሉ የነበሩ ማለት ነው። እና ይሄ በአጠቃላይ በጣም ጠንካራ የሆኑ ፍተሻዎች በዚህ የአዲስ አበባ መግቢያዎች አካባቢ ላይ ሲፈጸሙ መቆየታቸው ይታወቃል። በዚህ ምክንያት ደግሞ ዜጎች ላይ እንግልት ሲያጋጥም እንደነበረ፣ በጸጥታ ኃይሉም እንደዚህ የፍተሻ አፈጻጸምን በተመለከተ ዜጎች ምሬት የሆነ መምጣቱንም የሚያሳዩ አንዳንድ ቅሬታዎች ሲነሱ ቆይተዋል። ነገር ግን የደህንነት ስራው አፈጻጸም ላይ ማሻሻያዎች መደረግ እንዳለባቸው፣ ከዛ ባሻገር ደግሞ የደህንነትና የጸጥታ መዋቅሩን በራሱ ማጥራት እንደሚያስፈልግ የብሔራዊ የጸጥታና የደህንነት ጉዳዮች የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ አለ። እዛ ላይ አንዱ የተቀመጠ አቅጣጫ ነው መዋቅሩን ማጽዳት ያስፈልጋል በሚል።
አፈጻጸሙ ላይ ችግሮች እንዳሉ የሚያምኑት የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና መብራቱ ክብርን የሚነኩ ዘለፋዎችም ተሳፋሪዎች ላይ እንደደረሰ ለአሜሪካ ድምጽ እየጠቆሙት ከቀናት በፊት ነበር።
አንዳንድ እየመጡ ያሉ ጥቆማዎችም አሉ። ጥሩ ያሉ ንግግሮችን በመናገር እየተነገረ እየፈጸመ መስተካከል ያለበት ጉዳይ ነው። የጸጥታ አካሉ ችግሩ ለመፍታት እየሄደበት ያለው አግባብ የሚለው ላይ በጣም ተደጋጋሚ ሮሮ ከህብረተሰባችን እየመጣ ነው። ይሄ ባጭር መታረም አለበት ብለን የምናምነው እናቶች፣ አረጋውያን፣ ህጻናቶች እንደገና በቂ ገንዘብ ይዘው ከቦታ ቦታ መንቀሳቀስ የማይችሉ ወገኖቻችን እየተሰቃዩ ነው የሚገኙት። ንጹሀን አላግባብ እንዳይንገላቱብን መስራት አለብን ብለን የምናምነው ከአሁን ድረስ ያው ለተፈጠረው መጉላላት እጅግ በጣም ነው እኛም ቅር የተሰኘ ነው። በአጭር ጊዜ ግን ይስተካከላል ብለን ተስፋ እናደርጋለን።
የምንኖርበት እየታወቀ የማንኖርበትን ከተማ መታወቂያ መጠየቅ አግባብ አይደለም የሚሉት የአሜሪካ ድምጽ የመረጃ ምንጮች ለመጉላላቱ እንደ ምክንያት የሚጠቀሰውን የጸጥታ ጉዳይ አይቀበሉትም። የጸጥታ ስጋት አለ ከተባለም ህዝብ የማይጉላላበትን ሌሎች አማራጮችን መውሰድ ይቻል ነበር ይላሉ።
የጸጥታ ችግር አለ ከተባለ ችግር ፈጣሪና ችግር ፈጣሪ ያልሆነውን ህብረተሰብ ሊለዩ የሚችሉበት አሰራር መዘርጋት ሲገባቸው እንደው በጥቅል ዝም ብሎ ተጓዥን በዚህ መልኩ ማጉላላት ከፍተኛ የሆነ የጸጥታ ችግር ሊፈጥር ይችላል። እያንዳንዱ ተጓዥ ከሚነሳበት ቦታ ሰላማዊ ነዋሪ መሆኑን እና ሰላማዊ ተጓዥ መሆኑን የሚያረጋግጥበት መንገድ ማመቻቸት እየተቻለ ማህበረሰቡ ወደ ጉዞ ከገባ በኋላ መንገድ ላይ ባልታሰበ ሁኔታ አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀር የሚደረግ ነገር እኔ ከጸጥታም ጋር ላይ ያይዘው።
የአማራ ክልል ሎጂስቲክና ትራንስፖርት ባለስልጣን ዋና ዳይሬክተር ውቢ አጥናፉ ጉዳዩ የጸጥታ ከሆነ ስምሪቱን ለተወሰኑ ጊዜያት እናቁም የሚል ጥያቄ መስሪያ ቤታቸው ማንሳቱን ያስታውሳሉ።
ሌላ ችግር እንደተፈጠረ አንደኛ ባለሀብት፣ ሁለተኛ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍል ለምን ይጉላላል፣ ምንድነው መሰረታዊ ችግሩ፣ ምላሽ ሊሰጥ ይገባል የሚለውን ጥያቄ ማቅረብ ከኛ ይጠበቃል። ይህን አቅርበናል። እኛ እንደዚህ አይነት ችግር የሚኖር ከሆነ ትራንስፖርት አገልግሎቱ ላይ የሚፈጥረው እንቅፋት በራሱ ተገቢውን ጫና ፈጥሮ የሚፈለገው ቦታ ካልደረሰ እና በዚህ ጉዳይ ላይ አስተማማኝ የሆነ ነገር ከሌለ ትራንስፖርት አስፈላጊ ከሆነ ጋፕ ብሎ መቆየትም ካለበት እስከዛ ድረስ ሊደርስ ይገባል የሚል ነው አንስተናል። እስከዛ ድረስ እኛ ጥያቄው ነገር ግን ይህንን መሰረት በማድረግ የትራንስፖርት አገልግሎት አይቆምም ነው እኛ ይሰጠን በጸጥታ መዋቅሩ ምክንያት። ግን አንዳንዴ በተግባር የምታያቸው ደግሞ በዚህ ልኩ ነው የማታያቸው አሉ።
በዚህ ጉዳይ የአሜሪካ ድምጽ ከኦሮሚያ ክልል ምላሽ ለማግኘት ያደረገው ጥረት እስካሁን አልተሳካም። እንደተሳካልን ምላሻቸውን አካተን ይዘን የምንቀርብ ይሆናል። ውጥረቱን ተከትሎ ባለፈው ረቡዕ ከደብረ ብርሃን ወደ አዲስ አበባ አቅጣጫ 10 ኪሎ ሜትር ርቀት ላይ በምትገኘው ጫጫ ከተማ ማንኛውም ተሽከርካሪ እንዳይንቀሳቀስ መንገዶች በድንጋይ በመዘጋታቸው ምክንያት ለአንድ ቀን ወደ አዲስ አበባም ሆነ ከአዲስ አበባ ወደ ሰሜኑ ክፍል እንቅስቃሴ ተቋርጦ ነበር። ድርጊቱ የተፈጸመው ለጉዳዩ ትኩረት ይሰጠው በሚል እንደሆነ ከስፍራው የደረሰን መረጃ ያመለክታል። ከሰሜን ሸዋ ዞን የተለያዩ አካባቢዎች ተነስተው መዳረሻቸውን አዲስ አበባ የሚያደርጉ አሽከርካሪዎችም በተመሳሳይ ዕለት ለአንድ ቀን አገልግሎት እስከ ማቋረጥ ደርሰው እንደነበር ስማቸውን ያልገለጹ አሽከርካሪ አስተያየት ሰጥተዋል። አስተያየት ሰጪው ችግሩ ሰሌዳ እየተለየ እስከ መቅጣት ይደርሳል ነበር ያሉት።
የደረሰብን እንግዲህ ጣፎ ሰንዳፋ በሚባለው አካባቢ ነው የሚደርስብን። ከወሎ የሚመጡት አውቶቡሶች ይታገታሉ፣ ይመለሳሉ። እኛ ራሱ እየታሰርን ሰንዳፋ በሚባለው አካባቢ የአማራ ሰርጋ ክሰሱ ተብለናል እየተባለ ትንሹ ሺ አምስት ነው እስከ 6,000 7,000 እስከ 10,000 ድረስ እየፈሰሱ ነው ያሉት። በቃ መስራት አልቻልንም።
በምን ምክንያት ክስ ይጻፍላችኋል?
ምንም የምናውቀው ነገር የለም። እኛ ምንም ይዘን እንሄዳለን። በኦሮምኛ ነው ስንሄድ የምትከፍለው እዛ ላይ ነው
የሚጻፈው። በኦሮምኛ ስለሆነ የክሱን አይነትም መለየት አልቻላችሁም?
አንለይም። ስንት ነው ስትለው ጀርባው ላይ ይጽፍላል። ይህና ይህን ተቀጣ ይላል። ምን ታደርጋለህ?
የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ በተሳፋሪዎች ላይ ከሚደርሰው እንግልት ባሻገር አሽከርካሪዎች አሳማኝ ባልሆነ ምክንያት ለቅጣት ይዳረጋሉ ካሉ በኋላ ነሐሴ 3 እና 4 ወደ አዲስ አበባ የገቡ ወይም ከአዲስ አበባ የወጡ 80 የሚሆኑ የሰሜን ሸዋ አሽከርካሪዎች በኦሮሚያ ክልል በሚገኙ ከተሞች የቅጣት ደብዳቤ እንደተጻፈባቸው አስታውሰዋል። ይህንንም ተከትሎ ለአንድ ቀን አገልግሎት አቋርጠው እንደነበር አረጋግጠዋል።
ችግሮቹ ብዙ ናቸው። እዚህ ወደ 12 የሚሆኑ ማህበራቶችም አሉ። የኦሮሚያ ማህበራት በትክክልና ፍትሐዊ የሆነ ስምሪት ሰሜን ሸዋ ላይ ይሰጣል እውነት ለመናገር። ነገር ግን ኦሮሚያ ላይ ውሃ ቀጠነ ክሶች አሉ። ጠብ ጠማሽ ወይም ደግሞ ጠብ አጫሪነት ክሶች ይካሄዱብናል። 12 ሰዓት ከሆነ በኋላ ከአዲስ አበባ መውጣት አትችሉም ተብሎ የሚታደርበት ሁኔታ አለ። ከዚህም ሲሄዱ መታወቂያ አይተው የሰሜን ወሎ ሰው ጭናችኋል፣ የችግር ፈጣሪዎች ናቸው ተብሎ ተሽከርካሪዎቹ የጫኑትን ሰው ዘው እንዲመለሱ ከጣፈው የተመለሱበት ከሸኖ የተመለሱበትና ብዙ ናቸው። ኪሳራና እንግልት አለ። ደብረ ብርሃን ላይ ሰው መጨናነቅ የተፈጠረበት ሁኔታ አለ። ተሳፋሪዎቹም በጣም ተጉላልተዋል። ችግሮቹ እንዲህ በቀላል የምንናገራቸው አይደሉም። ይሄ ደግሞ እውነተኛ አሰራር ነው ብለን ምናስበውም አይደለም። ምናልባት የመንግስትን አሰራር ሽፋን ያደረጉ ጥቂት ግለሰቦች ይህ ችግርና ሁከት እንዲነሳ ጠብጠማሽ የሆነ ስራ የተሞላበት ስራ እየተሰራ መሆኑን ገና በፊት ተረድተነዋል። ሙስናው እጅግ በጣም የተጋነነ ነው። ቅብብሎች ነው የሚያደርገው። ከሸኖ ጀምሮ እስከ ጣፎ ድረስ ያለው የትራፊክ ቁጥርም ከፍተኛ ነው። ሳያስቆሙም አያሳልፉ፣ በመደላ የሚታለፍ ነው። ለምንድነው ይሄ የተደረገው ስንል እኮ ሹፌሮች በየቀኑ ይነግሩናል። ለእነዚህ ቆርሰን ለምንሰጣቸው ሰዎች ካልሰጠን በፍጹም ዝር ማለት አንችልም፣ መሄድ አንችልም። ስለዚህ ችግር አለብን። ችግሩን ፍቱ ሲባል የሚፈታ አካል የለም፣ ዞር ብሎ የሚያቸው የለም። የሚያስቆሙበትን ምክንያት ዋነኛው የግል ጥቅምን ለማዳበር ነው። የሚገመግማቸው ዞር ብሎ የሚያቸውም አካል ያለ አይመስለኝም። ጥፋተኛ ናቸው ተብሎ የሚደበደቡ ሹፌሮች አሉ። ይሄ ቅሬታ ሲቀርብ ምላሽ የሚሰጥ የለም። የኦሮሚያ ተሽከርካሪዎች ብቻ ሲሆኑ እንዲሰሩ የሚደረግበት ሁኔታ አለ። እኛ እዚህ እውነት ለመናገር ሰሌዶቹንም እሰጣቸዋለሁ። የሰሜን ወሎ ህዝቦች ደብረ ብርሃን ላይ መጥተው በእነሱ ተሽከርካሪ ማታ ወደ 3 ሚኒባስ ስንልክ አዲስ አበባ ገብተዋል። የአማራ ሰሌዳ የለጠፉ ቢሆን ኖሮ አይገቡም። በኦሮሚያ ሰሌዳ በለጠፉ ተሽከርካሪዎች ግን ሸኝተናቸዋል።
በዚህ ጉዳይ ላይ የዞኑን ትራንስፖርት መምሪያ ኃላፊ ለማነጋገር ያደረግነው ጥረት በኃላፊው ስልክ አለማንሳት አልተሳካም። አቶ ገብረ እግዚአብሔር ግን ከመንግስታዊ መዋቅሩ ጋር ደረሰን ባሉት ማስተካከያ መሰረት ከአንድ ቀን ተአቅቦ በኋላ በማግስቱ ወደ ስምሪት መግባታቸውን ጠቁመዋል።
ስራ የጀመርንበት ምክንያት ያው ከሚመለከታቸው የመንግስት አካላት ፌዴራል ላይ ውይይት አድርገው ኬላዎቹ በፌዴራል ፖሊስ የሚጠበቁበት ሁኔታ ተመቻችተዋል። የኦሮሚያ ተቆጣጣሪዎች ይቀየራሉ። የወከባና እንግልቶች ይቆማሉ። የእነዚህ አላግባብ የተከሰሱት ገንዘባቸው ተመላሽ ይደረጋል የሚል መልስ በአስተዳደርና ጸጥታ በኩል ስለደረሰን እነሱን ተስፋ አድርገን ህዝቡም እንዳይቸገርና እንዳይጉላላ በዚህ ተስፋ መሰረት ነው ወደ ስራ እንዲገባ የተደረገው። ይህንን በአካል የተገኘ ግኝት ተብሎ ተነግሮን ነው። ወደ ስራ ስንገባ ስምሪት ሲሰጥ፣ ወደ አዲስ አበባ ጉዞ ሲጀመር ችግሮቹ ከተነሱ እዛው ቦታው ላይ እንዳላችሁ ቆማችሁ ደውልልን ብለው ስልክም የሰጡን የመንግስት አካሎች ነበሩና ከፖሊስም ከአስተዳደርና ጸጥታም የተሰጡን ስልኮች ነበሩ። በዛ አይነት ስራውን ሲጀምሩ ምንም እንዳልገጠማቸው ሹፌሮቻችን እንከታተል ነበርና በሰላም ወደ አዲስ አበባ እንደገቡ ከአዲስ አበባም በሰላም እንደተመለሱ ነበር ስንከታተል የነበረው።
አሁን ይስተዋሉ የነበሩ ችግሮች በመጠኑ ተሻሽሏል ብለዋል አቶ ገብረ እግዚአብሔር።
አሁን ያለው ነገር የተሻለ አዝማሚያ አለው። ከሰሜን ወሎና ደቡብ ወሎ የሚመጡ አውቶቡሶች ትናንት አዲስ አበባ ነበርኩና ሲገቡ አይቻለሁ። ሌላው ደግሞ ከደብረ ብርሃን ተነስተው የሚሄዱ ተሽከርካሪዎች ላይ ይወስዱት የነበረው አላስፈላጊ ቅጣት ለዚህ ለሁለት ቀን ተንፈስ ብሏል። ግን በመልኩን ሊቀይር ይችል ይሆናል የሚል ሸኖ ላይም እንደዚህ ተቀጣን የሚሉ ግለሰቦች አሉ። ትክክለኛውን መረጃ ፈልጎ መያዝ ስለሚያስፈልግ ነው እንጂ እዛ ቦታው ላይ ችግሮቹ የቀለሉ ይመስለኛል። ትናንት ዝናብም ነበር፣ መንገድ ላይ ተቆጣጣሪ በደንብ ወጥቶ መታየት አልቻለም። እያየሁት እየተከታተልኩ ሲሄድም ስመጣም አይቼው ነበር። የላሉ ነገሮች የሚታዩ ይመስለኛል ከዝናቡም አኳያ ካልሆነ በስተቀር። መድረክ ገና አልተዘጋጀም። ለምን እንዲህ ተፈጠሩ፣ ምንድነው ችግራቸው ተብሎ ተጣርቶ ወደ ህግ ማሻሻያ ሊሰራባቸው የሚችል ሀሳቦች በእኛ በኩል የተነጋገርናቸው ነገሮች የሉ። እኛም ኖረን የመንግስትም አካል ኖሮ በጋራ ተነጋግረን ችግሮች የተለየበት ሁኔታ ገና ነው። ምናልባት ለሰኞ ተብሏል።
ከሰሜንና ደቡብ ወሎ ከዋግምራና ሰሜን ሸዋ አካባቢዎች ወደ አዲስ አበባ በቀን ከ400 የሚልቁ ተሽከርካሪዎች ይጓጓዛሉ ብለው አሽከርካሪዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባችን እንወስዳችሁ። የአልቃይዳው መሪ አልዛዋሪ መገደል በአሸባሪው ቡድን የወደፊት አቅጣጫና በዩናይትድ ስቴትስ እንዲሁም በሸሪኮቿ ደህንነትና ጸጥታ በተለይም በዓለም ደህንነት ላይ ምን አንደምታ ይኖረው ይሆን የሚሉትን ጨምሮ በርካታ ተዛማጅ ርዕሶችን የሚዳስስ ዝግጅት ነው። ትንታኔውን የሚሰጡን በዩናይትድ ስቴትሱ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ፕሮፌሰር ጌታቸው መታፈሪያ ናቸው። የጥናት ትኩረታቸውም ዓለም አቀፍ ግንኙነቶችና የመካከለኛው ምስራቅ ፖለቲካን ይጨምራል። ፕሮፌሰር ጌታቸውን ያነጋገራቸው አሉላ ከበደ ነው፣ እንደሚከተለው ያቀርበዋል።
በዚህ መልክ ነበር ዜናው የተሰማው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው ሳምንት ቅዳሜ በዩናይት ስቴትስ ልዩ ኃይሎች ለረዥም ጊዜ በተጠናና በተነጣጠረ በእርሳቸውም ትዕዛዝ ካቡል ውስጥ የተገደለበትን ዜና በያዝነው ሳምንት መጀመሪያ በቴሌቪዥን ለሕዝባቸው ባሰሙት ንግግር በዚህ መልኩ ነበር ይፋ ያደረጉት። ፕሮፌሰር ጌታቸው የዚህን እርምጃ አንድምታ ለመመልከት በቅድሚያ የአልቃይዳው መሪ በቡድኑ ዓለም አቀፍ እንቅስቃሴዎች ውስጥ የነበረውን አይነተኛ የሚሰኝ ድርሻና ይጫወት የነበረውን ሚና ምንነት፣ እናም ዛሬ በመገደሉ ቡድኑ የሚያጣውን ዋና ጉዳይ በማየት ብንጀምር፣ ለመሆኑ የአልቃይዳው መሪ አይመን አልዛዋሪ ግልጽ ከሆነው የአሸባሪው ቡድን መሪነቱ ባሻገር ለቡድኑ ምን ነበር? ዛሬ በሕይወት ያለመኖሩስ በምን መልኩ ይሆን የሚያጎድላቸው?
እሺ እንግዲህ አልዛዋሪ ከወጣትነቱ ጊዜ ጀምሮ በዚህ በትግል በአሸባሪዎች ግብጽ ውስጥ ነው። ኢስላሚክ ጂሃድ የሚባል የተማሪዎቹ ንቅናቄ ነበረ። የእስልምና አክራሪዎችም ናቸው መስለኛል በሰባዎቹ በስልሳዎቹ። የግብጽ መንግስት ከገማል አብደልናስር ጊዜ ጀምሮ እንዲወድቅ የሚታገሉ ሰዎች ነበሩ። የዛም ተባባሪ ነበረ። ከዛም በኋላ ደግሞ ያው አንዋር ሳዳትም ሲገደል እዛው ስነበረ ተብሎ ይነገራል። እንግዲህ ኢስላሚክ ጂሃድ የሚባለው ከአልቃይዳ ጋር በሰባዎቹ ላይ እንደተዋሃዱ ታወቀ ነገር ነው። እና የእሱም አመጣጥ በዛ በኩል ነው እንደዚያ ሆኖ ነው። ያው እንግዲህ አልቃይዳ ኃላፊ መሪ ዋናው ኡሳማ ቢንላደን ነበረ። የሳውዲ አረቢያ ተወላጅ ነው። እንግዲህ እዛ ውስጥ ሆኖ ይሄ ሰውዬ በጣምም እንደ ኡሳማ ቢንላደን የታወቀ ወጣ ወጣ የሚል ሰው አልነበረም። ሰውነቱም ደግሞ እንደ ኡሳማ ቢንላደን ተክለ አቋሙ እንደዛኛው አይደለም። ከኋላ ግን እንደ ጭንቅላት ሆኖ የሚሰራ ይሄ ነው። የጭንቅላት ስራ ነው፣ የማስተባበር ስራ ነው፣ የመማከር ስራ ነው። ትምህርቱም ደግሞ ቀዶ ጥገና ሐኪም ነበረ። ግብጽስትም ሆኖ ቀይ ጨረቃ የሚሰራ ነበረ። እንግዲህ አሁን ይህ ሰውዬ ኡሳማ ቢንላደን ከተገደለ በኋላ ያው መሪ ሆኖ ቆይቷል እስካሁን ድረስ እና በቅርቡ መገደሉ ደግሞ አልቃይዳ መካከል ሽኩቻ ይደረጋል
የመሪነቱን ቦታ ለመያዝ
እና ማን ይመጣል የሚባሉ እንግዲህ ሰዎች ሲፈለጉ ከሱ ቀጥሎ ያሉ ሰዎች አሉ። አንደኛውም ከሞሮኮ ነው፣ ሌላኛውም ደግሞ ግብጻዊ ነው። እንደዚሁ እነሱ ይሆናሉ የተባለ ነው። እነሱ ግን ላይመጡም ይችሉ ይሆናል እና የእሱ ሽኩቻ ሊኖር ይችላል። ሌላ ደግሞ የዚህ የእሱ መገደል ሁኔታ በተለይ አፍጋኒስታን ውስጥ መገደሉ፣ ታሊባንም ራሱ አፍጋኒስታኖቹ ጎሳ የተለያዩ ናቸው። በብዛት እንግዲህ ፓስቱን የሚባሉ ዝርያዎች ናቸው በብዛት የያዙት፣ ወደ 40% ናቸው በሀገር ውስጥ። ይሄ ሰው ማስጠጋን ነበር በሚል ጎራ ተከፋፍለው፣ በመካከላቸውም ደግሞ እንደዚሁ ሽኩቻ ሊኖር ይችላል። እንግዲህ ያለየለት ሁኔታ ነው።
በዓለም አቀፍ ደረጃ መጠነ ሰፊ እንቅስቃሴ ያደርግ የነበረ በተለያዩ አካባቢዎች ቅርንጫፎች ያሉት ለብዙዎቹም መንገድ ያሳየና ተባባሪ ጭምር የሆነ ቡድን እንደመሆኑ አልቃይዳ ይህ እርምጃ በቡድኑ በአፍሪካ በመካከለኛው ምስራቅና በእስያ የሽብር እንቅስቃሴዎች ላይስ በቀጥታ ሊያሳድር የሚችለውን ተጽዕኖ ማየት ይቻላል?
አዎ፣ ዋናው አንጋፋው አልቃይዳ ነው። ለምሳሌ በአፍሪካ ውስጥ ቦኮ ሀራም የሚባል አለ በናይጄሪያ አካባቢ። እነሱ ደግሞ አቋማቸው ከአነሳሳቸውም የምዕራቡ ባህል የምዕራቡ ትምህርት ለኛ አይጠቅምንም ብሎ የተነሱ ናቸው። በምስራቁ ደግሞ በኛው አካባቢ በተለይ ሶማሌ ውስጥ አልሸባብ አለ። እነሱም ደግሞ እንደዚሁ ቀዳዳ ሲያገኙ፣ ለምሳሌም በቅርቡ ወደ ኢትዮጵያ ለመግባትም ሞክረው ያው ትልቅ እርምጃ ተወስዶባቸዋል። እነሱ እንግዲህ ራሳቸውም ደግሞ ሀሳብ አላቸው፣ አላማ አላቸው። በመካከለኛው ምስራቅም ደግሞ እንደዚሁ ሐማስ የሚባሉ አሉ፣ ሂዝቡላ የሚባሉ አሉ። የመን ውስጥም ደግሞ የመን መፈረካከሱ ኢስላሚክ ስቴት የሚባሉ ታሊባን ደግሞ በዚህ በኢሻ ውስጥ እንግዲህ የታወቀው ታሊባን ነው፣ መንግስት ሆኗል። መንግስት ሆኖ ግን እጁ አለበት ተብሎ በዚህ አልካይዳ መሪ የሆነውን አልዛሀሪን ጥገኝነት መስጠቱ ያ ሁሉ እንግዲህ ችግር ያመጣል። እርግጥ ለጊዜው ገታ ሊል ይችላል ሂደታቸው። ዋናው ግን አላማቸው ግባቸው አንድ ነው። ይሄውም የዚህ የእስልምና መንግስት ለመፍጠር ለማቋቋም ነው። ኢስላሚስቶች እንደሚባሉት ከምዕራቡ ጋር ያላቸው ጠብ አለ። ምዕራቡ የእስልምና ሃይማኖት ጥላቻ አለባቸው። በተለይም በአሁን በአውሮፓ ውስጥ ኢስላሞፎቢያ የእስልምና ሃይማኖት ተከታዮች በዙ። በአውሮፓ ስልጣኔያቸው እየወደቀ ነው የተባለ ያ ነገር አለ። ያ እንግዲህ እነዚህ ሰዎች አንድ ለተባብረው ትግላቸው እንዲቀጥሉ ያደርጋል። እና እነዚህ ነገሮች ናቸው እንግዲህ በብዛት አሉ የሚባለው። በመጨረሻ ግን እነኚህ ራሳቸው አንደኛ የገንዘብም ችግር አላቸው። ሁሉም አቀፍ የሆነ መሪ ያመጡ አልቻሉም። ሁሉም በየጥጉ ይታገላል። ግን አላማቸው አንድ አይነት ነው። ቀደም እንዳልነው የምዕራቡን ስልጣኔ በመቃወም በቁርአን የሚመራ የእስልምና መንግስት መቋቋም አለበት የሚል ሁኔታ አላቸው። ግን በማከላቸው ደግሞ ስብርሳቸው እንደ አካባቢው ሽኩቻ ጥርጣሪ አላቸው። የሚያገናኛቸው ግን ትልቁ ጃንጥላ የዚህ የእስልምና አክራሪ እምነታቸው ነው አንድ ላይ የሚያመጣቸው።
ፕሮፌሰር ጌታቸው እስኪ ደግሞ ቀጥተኛ የሆኑ አንድምታዎችን እንመልከት። የዚህ ዓለም አቀፍ የጸረ ሽብር ዘመቻ የተገለጸ ዓላማ በጠቅላላው ከዩናይትድ ስቴትስ ጥቅምና ፍላጎት አንጻር በዓለም ዙሪያ ጥቅሞቿ እንዳይነኩ፣ የዜጎቿ ደህንነት እንዲጠበቅ፣ በተመሳሳይም የሀጋሮቿና የሸሪኮቿ ጥቅሞች እንዲጠበቁ የሚል ነው እና ከዚህ አንጻርስ የአይመን አልዛዋሪ መገደል ለአሜሪካውያን ደህንነት ዋስትና ይሰጣል ወይ? በቅርቡ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የወጡ ማሳሰቢያዎች የቡድኑ ደጋፊዎች ወይም ቡድኑ የጥቃት እርምጃዎች ሊወሰዱ እንደሚችሉ ጠቁመው ዜጎችን አሳስበዋል። በረጅም ርቀትስ ዋስትና የሚሰጥ ሰላማዊ ሁኔታ ለማምጣት ይረዳ ይሆን?
እንግዲህ በኦባማ አስተዳደር ጊዜ ቢንላደን መገደሉ ምክንያቱም እሱ ነው ቀድሞ የሚታየው። እንግዲህ የአሜሪካ ትልቁ እርምጃ እሱ ነው። ሁለተኛ ደግሞ አሁን በባይደን ጊዜ አይማን አልዛሃሪ መገደሉ ራሱ ደግሞ ለአሜሪካ እነኚህ በግዙፍ የሚታዩ ግለሰቦች ናቸው። ግን ዋናው የእነኚህ ሰዎች ተገደሉ ማለት ቀደም ብለን አንግቦ የተነሱበትን አላማ ይገለዋል ማለት አይደለም። ተከታዮች ብዙ አላቸው። ስለዚህ አሜሪካኖች ወይም ሌሎቹም አገሮች ያሸባሪ ያሰጋናል የሚሉት መዘናጋት እንደሌለባቸው፣ አንዳንድ ነገሮችን ማድረግ እንዳለባቸው፣ ጠንካራ ኃይልን ወታደርን ብቻ ሳይሆን መጠቀም የዲፕሎማሲን ትንቻንን መፈቱ ይሄ ነው እንግዲህ ዋናው። ማለቅ አለባቸው ማለትም አይቻልም። እነዚህ ሰዎች ሊያልቁም አይችሉም። ግን የተነሱበት አላማ ከመሰረቱ እንዴት ተነሱ፣ እንዴትስ ሊያገኙ ይችላሉ የሚለውን በገንዘብም በዲፕሎማሲም ትንሽ የሻከረውን ማለስለስ ያለባቸው ይመስለኛል። በአንጻሩ ደግሞ መታየት ያለበት ችግራችን አልካይዳ ብቻ አይደለም። ብዙ ችግሮች የተጋረጡብን አሉ። ከነዚህ ሰዎች ከአሸባሪዎቹ ያላነሱ የድህነቱን በዚህ በኢኮኖሚ መናጋት፣ የጤንነት ጉዳይ፣ የአየር መዛባቱ እነኛ ሁሉ ሌላ አሸባሪ ነገሮች ሆነዋል። እና ዓለም በሙሉ ትኩረቱ በእነዚህ ብቻ በአልቃይዳ እና በሌሎቹም በሂዝቡላ በሐማስ ብቻ ሳይሆን ሌላም ደግሞ ዓለምን ያስደንገጠ የሚያስፈራ ሁኔታ ስላለ ያንንም ደግሞ አድሬስ ማድረጉ መልስ መስጠቱ አስፈላጊ መስሎ ይታየኛል። እና ጠቅለል ባለ ሁኔታ ማየት አለብን እንጂ በቁልቁሉ ማየት የለብን።
የችግሮቹን መሰረት በቅጡ መመልከትና ለእነርሱ የሚሰጥ መፍትሄም ከዘለቄታው ግብ አንጻር ወሳኝ መሆኑን የላቀ ፋይዳ እንዳለው ነው ያስረዱን። ቀደም ብሎ እንደገለጹት በአፍሪካ ይልቁንም በቅርቡ አልሻባብ በኢትዮጵያ ያደረሰውን ጥቃት ጨምሮ በአፍሪካ ቀንድም ሆነ በተቀረው የአሸባሪው አጋር ቡድኖች የደቀኑትን አደጋ ጠቆም አድርገዋል። ከዚህ በሚዛመድ መልኩ አዛዋሪ የተገኘውና እርምጃውም የተወሰደበት በአፍጋኒስታኗ ዋና ከተማ ካቡል ውስጥ ነውና የተገደለው ዛሬ ስልጣን ላይ ያለው ቀደም ሲል ለሁለት አስርታት ዩናይትድ ስቴትስና አጋሮቿ ሲዋጉት የነበረው ታሊባን ዛሬ እንደ መንግስት አገር የማስተዳደር ስልጣን በያዘበት መሆኑ ቀደም ሲል በስጋት ይነገር የነበረ ታሊባን አሁንም ከአሸባሪዎች ጋር የሚተባበር አፍጋኒስታንን የአሸባሪዎች መሸሸጊያ ሊያደርግ ይችል ይሆነው የሚል ስጋት ያላቸው ድምጾች ከደህንነትና ጸጥታ ባለሙያዎች አካባቢ ይሰማል። ቀደም ብለው በዚሁ ሳቢያ በታሊባን ውስጥ ራሱ የተለያዩ ፍላጎቶች ያላቸው ወገኖች መከፋፈልና ሽኩቻም ጭምር ሊቀሰቅስ መቻሉን ጠቀስ አድርገው ነበር። እዚህ ላይ ያሉትን አስተያየት የውይይታችን መቋጫ ብናደርገው።
እሺ፣ እንግዲህ ታሊባን የዛሬ 30 ዓመት ገደማ መንግስት ሆኖ ብዙ ወንጀሎችን ፈጽሟል። ያው አክራሪ ሃይማኖተኛለም ብለው ለምሳሌ በብዛት መንግስት መስሪያ ቤት ውስጥ ይሰሩ የነበሩ ሴቶች ነበሩ፣ ሐኪሞች ነበሩ፣ ሚዲያ ሰዎች ነበሩ። እነዚህ ሁሉ እናንተ ከወጣችሁ የእናንተ ስራ ማድ ቤት ነው እና ትምህርታችሁ ደግሞ ከአራተኛ ክፍል በላይ መብለጥ የለበትም ብሎ ሴቶቹ ላይ ጭቆና የፈጠረ መንግስት ነበር በአንድ ወቅት። አሁን ይሄ መንግስት ደግሞ ተመልሶ መጣ። አሁንም ደግሞ እንደዛ እንደ ድሮ አላደርግም በማለት አሁንም ጥሩ ተስፋ የሰጠ ሁኔታ እያካሄደ አይደለም። በአገሩ አልካይዳ ራሱ አሁን እንዳልከው አይመን ዛዋህሪ በካቡል ከተማ ከቤተ መንግስቱ ማራቅ ሁኔታ መገኘቱ በማከላቸው ያው ችግርም ያመጣል፣ መከፋፈል ያመጣል። ግን እንደተባለው ከአውሮፓኖቹ ጋርም ከሌሎቹ መንግስታትም ጋር ደግሞ የታሊባን መንግስት አሸባሪነቱ ከዛ ነፃ እንዳልሆነና እንደ መንግስት መቀበል የለብንም አናምነውም ለማለትም ይችላሉ። ያ ሌላ ሁኔታ ነው። በሀገር ውስጥ ያው ተቀባይነት ላይኖረው ይችላል በሀይል እንዲህ ያሉት ያን እያደረገ ጨቋኝ መንግስት ሆኗል። እዛ ደግሞ ሃይማኖተኛ አክራሪ ሆኗል። ዜጎቹ እዛ ላይ ውስጥ ያሉ ሰዎች የተለያዩ ስለሆነ ከልዩ ልዩ ጎሳዎች የመጡ ስለሆነ እነ አሽቱን እነ ቻጁር እነዚህ የሚባሉ እርስ በርሳቸው መከፋፈል ሊኖር ይችላል። በሌላው በዓለሙ ደረጃ ደግሞ ታሊባን ጥራይን አሳምር ያለው እንደ ድሮ አክራሪ አልሆነም፣ ለሴቶች ሁሉ ነጻነት ሰጣለሁ፣ ዴሞክራሲ ይጠብቃለሁ እያለ መጥቶ ሰብኮ መንግስት ላይ ሆኖ ደግሞ አሁን ከአሸባሪ ጋር አሀ ተወዳጅቷል ተብሎ ራሱ መታመኑ ይቀንስበታል እና የሚደረግለት እውቅና የሚደረገው የገንዘብ ድጋፍ ያ ሁሉ ሊቀር ይችላል እና በዛ ሁኔታ አፍጋኒስታን ራሷ ችግር ውስጥ ልትገባ ትችላለች፣ ህዝቡንም ሊከፋፈል ይችላል ብዬ አስባለሁ።
ፕሮፌሰር ጌታቸው መታፈሪያ በዩናይት ስቴትሱ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ የአልቃይዳውን መሪ አይማን አልዛዋሪ በዩናይት ስቴትስ የተነጣጠረ ጥቃት መገደልና ግድያ ወይም እርምጃ ሊኖረው የሚችለውን አንድምታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ርዕስ መልሰን በቅርቡ እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አብሮ ይስጥን። እኔም በጣም አመሰግናለሁ።
አሉላና እንግዳውን እናመሰግናለን። ወደሚቀጥለው መሰናዶ ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። አስቴር ከበደ አንተ አመለጥሮ የኔ አመለሸካ ትላለች። ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ዝግጅት ነው እያደመጣችሁ ያላችሁት። የአስቴር ከበደን አንተ አመለጥሩ የኔ አመለሸጋ የሚለውን ዜማ ነበር ያስደመጥናችሁ። እስቲ ወደ ተከታዩ ዘገባችን እንወሰዳችሁ። ከሳምንታት በፊት የዓለም የጤና ድርጅት የዝንጀሮ ፈንጣጣ ዓለም አቀፍ ስጋት መደቀኑን በማወጅ ሀገራት መሰረታዊ የወረርሽኝ ጥንቃቄዎች ላይ እንዲያተኩሩና እንዲዘጋጁ አሳስበዋል። ይህ በሽታ በዓለም ዙሪያ በተለይም በአውሮፓና በዩናይትድ ስቴትስ በሰፊው እየተሰራጨ ይገኛል። እስካሁን ድረስም ከ40 በላይ በሚሆኑ ሀገሮች ከ20 ሺህ በላይ የሚሆኑ የበሽታው ተጠቂ ግለሰቦች ተገኝተዋል። ተከታዩ መሰናዷችን በዚህ ዙሪያ አድማጮች ሊያውቋቸው የሚገቡት ነገሮች ምንድን ናቸው? በኢትዮጵያ እስከ በሽታው ጋር በተያያዘ ያለው ግንዛቤ ምን ይመስላል? ለሚሉ ጥያቄዎች ምላሽ የሚሰጥ ስለ በሽታውም እንዲያብራሩ እንግዳ ጋብዘናል። እንግዳችን የአጠቃላይ ሕክምና ሐኪምና በስፔን የሕክምና ምርምር ላይ የሚገኙት ዶክተር ኪሩቤል ተስፋዬ ናቸው። የደንገረ መሆናት ያነጋገረቻቸው
እንግዳችን ዶክተር ኪሩቤል ተስፋዬ ነው የጋበዝነው። ዶክተር ኪሩቤል ተስፋዬ አጠቃላይ ሐኪምና የሕክምና ተመራማሪ ሲሆን በባርሴሎና ነው በአሁን ሰዓት የሚገኘው። ዶክተር ኪሩቤል ጤና ይስጥልኝ፣ እንደምን አመሸ?
ጤና ይስጥልኝ ኤደን፣ እንደምን አረፍዳችሁ?
ማንኪ ፖክስ ወይም ደግሞ የዝንጀሮ ፈንጣጣ ነው የዛሬ የውይይታችን መነሻ እና አስተያየቶች ለመሰብሰብ ሞክረን ነበረ። ከተመልካች አስተያየት እንጀምራለን። እስቲ ስሜ
ተምርቴ ይባላል። በቅርቡ ነው ግራጁዌት ያደረኩት። የዝንጀሮ ፈንጣጣ ስለሚባል በሽታ ሁሉም ሰምቼ አላውቅም እና ምን እንደሆነ እንዳንዲት እንደሚተላለፍ ባክ ዩኒቨርሲቲ ያላለው ዓለም አቀፍ የጤና ስጋት ስለሆነ እንደዚህ በጣም ፖፑላር እንደሆነ አላውቅም ነበር። አሁን አንቺ ነገርሽኝ እና ባክ ደስ ይለኛል።
እንግዲህ እንደሰማነው አስተያየት ሰጫችን ስለ በሽታው ምንም አይነት ግንዛቤ የለኝም ብላለች። ጥያቄ ባቀረብንላት ሰዓት አካባቢው ያሉንም ሰዎች ጠይቃ እዛው ከጎኗ ካሉት ሰዎችም ጭምር እንደሰማነው ስለ በሽታው ምንም አይነት ግንዛቤ የላቸውም። ዶክተር ኪሩቤል እንግዲህ የእሷ ጥያቄ የዝንጀሮ ፈንጣጣ ምንድን ነው ከሚለውን ጀምር።
የዝንጀሮ ፈንጣጣ በቫይረስ የሚመጣ በሽታ ነው። ከቀላል ራስ ምታት፣ ከትኩሳት፣ ከሞት ድረስ ሊያደርስ የሚችል ነው። አሁን አዲስ ይመስል እንጂ በ1970 ጀምሮ አፍሪካ ውስጥ በደንብ የነበረ ነው። አሁን ፓንደሚክ ሆኖ ብዙ ኮንቲነንቶችን ስላካተተ ነው በጣም ብዙ ሰው እየሰማ ያለው እና እንዳለችውም ለብዙ ሰው አዲስ ነው። ግን በሽታው ከ1970 ጀምሮ አፍሪካ ውስጥ በደንብ የነበረ ነው። ይህ በሽታ እንዳልኩሽ በቫይረስ ነው የሚመጣው። ያው ብዙ ሰው ከኮቪድ-19 ጋርም ተገናኝቶ ስለ ቫይረሶች ብዙ እውቀት አለው ብዬ አምናለሁ በዚህ ሰዓት እና አሁን በዚህ ሰዓት ላይ ወደ 35,000 ሰዎችን ኢንፌክት አድርጎ ወይም ይዞ ወደ 111 ሰዎችን ደግሞ ገሏል፣ ህይወት ወስዷል። ኢትዮጵያ ውስጥ አልተገኘም። ምልክቶቹ ደግሞ ሰውነት ላይ የሚወጣ ሽፍታ ወይም ራሽ የምንለው ነው። ይህ ሽፍታ ከሌሎች በሽታዎች ስለሚለየው እሱን በደንብ መንገር እፈልጋለሁ። ይህ የሚወጣ ሽፍታ ከጭንቅላታችን ውጭ የሆኑ ሰውነታችን ላይ የሚወጣ ነው። መጀመሪያ የሚወጣው እስክርቢቶ የምታክል ክብ በዛ ሳይዝ ነው ብዙዎቹ ቦታ ላይ የሚወጣው እና መጀመሪያ አያብጥም። መጀመሪያ ላይ ሲወጣ ከለሩ ቀላ ያለ ነው የሚሆነው። ከዛ ግን እየቆየ ሲሄድ ያብጣል። ከዛ ትንሽ እየቆየ ሲሄድ ደግሞ መግል የመያዝ፣ ከዛ እየቆየ ሲሄድ ደግሞ የመድረቅና ክረስትድ ሆኖ የመነሳት እንትን ይኖረዋል። ይህ ሁሉ የሚከሰተው በ2-3 ሳምንት ውስጥ ነው። ይሄ 97% የሚሆኑት ታማሚዎች ላይ የሚታይ ምልክት ነው። ስለዚህ ኦልሞስት ሁሉም ላይ ይታያል ማለት እና መለያ አድርገን ልንጠቀመው እንችላለን። ሁለተኛውና ሌሎቹ ደግሞ ምልክቶች ትኩሳት 80-85% ሰዎቹ ላይ ይገኛል። ራስ ምታት ይገኛል። ብርድ ማለት ይገኛል እና ንፍፊቶች ማበጥ፣ ለምሳሌ ቁስሉ ያለበት ቦታ እጅና ደረት ገደማ ከሆነ የአንገትና የብብት ንፍፊቶች ማበጥ፣ እግር ላይ ከሆነ ደግሞ እዚህ መራቢያ አካላችን ግራና ቀኝ ላይ ያሉ ንፍፊቶች ማበጥ፣ ራስ ምታት እና ደግሞ ቁርጥማት። እነዚህ በቅደም ተከተል እንደጠቀስኳቸው ምልክቶቹ ናቸው። ግን ልዩ የሆነው ምልክቱ ይሄ የሰውነት ሽፍታው ስለሆነ እሷን ማስተዋል ያስፈልጋል።
እሺ ዶክተር ኪሩቤል በጣም ነው የማመሰግነው። ሌላም አስተያየት ታዩ ጥያቄ የያዘ ጥያቄ መጥቷል እና እሱን ደግሞ ሰምተን እንመለስ።
የዝንጀሮ ፈንጣጣ የሚባለው በሽታ ኢፒደሚዎች ይህን እውቅና አልሰጡም። ትምህርት ቤት ውስጥም ያን ዩኒቨርሲቲ ተማሪ ነው ይሄንትን እውቅና የለውም። የስርጭት መንገዱ መተላለፊ በዋናነት ምንድነው የሚለው ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ገዳይነት ውስጥም ቤት ነው ምን ያህል ፐርሰንት ነው የመተላለፍ ፍጥነቱ ምን ያህል ነው የሚሉትን ነገሮች ነው ይፈልጋል።
ቴድሮስ ጠና ይባላል። በአዲስ አበባ ዩኒቨርሲቲ ተማሪ ነው ያነጋገር ነው ወጣት። እንግዲህ መተላለፊያው ምንድን ነው? እሱ ምን ያህልስ ነው የሚያደርሰው ጉዳት? ገዳይነቱ ምን ያህል ነው ብሎ ጠይቋል ዶክተር።
በጣም ጥሩ። ገዳይነቱ ቅድም ለጥቀስ እንደሞከርኩት አሁን ባለው አሁን ዓለም ላይ በደንብ የተሰራጨው ዝርያ 35,000 ሰዎችን ኢንፌክት አድርጎ ወደ 111 ሰዎችን ገድሏል። ስለዚህ ያንን ፕሮፖርሽን መገመት እንችላለን። መራቢያና መዛመቻ መንገዶቹ ደግሞ በሰውነት ፈሳሾች ውስጥ በደንብ ይገኛል። ስለዚህ ይሄንን የሰውነት ፈሳሾች የምንቀያየርባቸው ድርጊቶች መሳሳም ሊሆን ይችላል፣ የግብረ ስጋ ግንኙነት ሊሆን ይችላል፣ በዋናነት ከሰው ሰው እንዲዛመት ያደርጉታል። ቀጣይ ደግሞ ቁስሎቹን ቅድም ያልኩትን ቁስል መንካት በዋናነት እንዲዛመት ያደርገዋል። ሶስተኛው ደግሞ ቁስሎቹን ያለበት ሰው የለበሰውን ልብስን መንካት እንዲዛመት ያደርገዋል። ቀጣዩ ደግሞ ብዙ ሰው ደግሞ የሚጠይቀው በአየር ሊዛመት ይችላሉ የሚለው ነገር ነው። በአየር ያው አንዱ የሰውነት ፈሳሽ ስለሆነ ምራቅ ውስጥ ይገኛል። ግን ብዙ ጊዜ ሪፈረንስ እንዲሆን የኮቪድን ብዙ ሰው ስለሚያውቀው ይሄኛው እንዲዛመት ሳይዙ በትንሹ ከኮቪድ 6 እጥፍ ይበልጣል እና ትልቅ ነው። ስለዚህ ትላልቅ ድሮፕሌቶች ወይም ደግሞ ጠብታዎች ነው የሚባለው እነሱ መሆን አለባቸው እንዲዛመት። መሬት ላይ ወረደ ምሳሌ ለመስጠት አንድ ሰው ከያዘው ሰው ጋር በትንሹ ከ2 ሜትር ባነሰ ርቀት ውስጥ ከ3 ሰዓት በላይ መቆየት አለብን በአየር እንዲዛመትብን ማለት ነው። ግን ሌላው ደግሞ ብዙ ጊዜ የሚዘነጋው የመተላለፊያ መንገድ ይህንን ቫይረስ የሚሸከሙ ከስሙም እንደምታዩት እንስሳቶች አሉ። እነዚህ ቫይረሶች ከእንስሳት የሚዘሉ ናቸው ወደ ሰው እና ከእንስሳት ነው የዘለለው። ስለዚህ ይህ የሚሸከሙ ትናንሽ አጥቢ እንስሳቶች አሉ፣ አይጥ፣ እንቸል፣ ጦጣን የመሳሰሉ። እነዚህ አጥቢ እንስሳቶች ቢነክሱን ቢቧጭሩን እና ደግሞ ያው በእኛ ባህል ባይለመድም ብንበላቸው ከሱም ሊይዘን ይችላል ማለት ነው። ስለዚህ ምልክቶችን ልንጠብቅ እንችላለን። ከ9 ቀን እስከ 14 ቀን ሊቆይ ይችላል ምልክት የመጀመሪያውን ምልክት ለማየት። ግን በመቧጨርና በመነከስ የሚመጣው ምልክት ቀድሞ ይመጣል።
ይሄ ቫይረስ አንድ ቦታ ላይ ምን ያህል ጊዜ ሊቆይ ይችላል?
ቫይረሱ ትልቅ ዲኤንኤ ቫይረስ ነው እና ይቆያል። እንደ አሁን የኮቪድ በሳሙናም በምንም ብናጥበው እንትን ይላል። ግን ይሄ ረዥም ሰዓት ይቆያል። ልብስ ላይ አሁን ኮቪድ 6 ሰዓት ነው የሚቆየው። ይሄኛውን እስከ 24 ሰዓት ልናገኘው እንችላለን። ስፔሻሊ ቁስል የነካ ልብስ ላይ ዳይሬክት ኮንታክት የነበረው ላይ ከሆነ
ከአውሮፓ ተነሳ ሲባልም ደግሞ ተመሳሳይ ጾታ አፍቃሪ ከሆኑ ወንዶች ተጀምሯል ይባላል። ግን ይሁንና የዓለም የጤና ድርጅት ደግሞ እንዲህ ተብሎ በሽታው መዛመቱን ሊያቆም ስለማይችል ወደ እነሱ ላይ ብቻ ከማተኮር ሁሉም ሰው ላይ ሊመጣ የሚችል ነገር በመሆኑ ዓለም በሙሉ ግንዛቤ ሊወስድ ይገባል ይላል። እና ከበሽታው ጋር ተያይዘው ያሉ አሉታዊ ግንዛቤዎች ምንድን ናቸው?
አዎ፣ ታሪክ ራሱን እየደገመ ነው የሚመስለው። እውነት ለመናገር ኤችአይቪም ላይ ሲጀምር መጀመሪያ እንደዚህ የተመሳሳይ ጾታ አፍቃሪዎች በሽታ ነው ተብሎ የነበረው ግን ሁሉም ጋር ተዛምቶ ነበር። አሁንም ዳታው እንደሚያሳየው አውሮፓም ላይ ከ95% በላይ እነሱን ነው እያጠቀ ያለው። ግን ያ ማለት ሌላውን አያጠቃም ማለት አይደለም። ይህ አንደኛው አሉታዊ ግንዛቤ ነው። ሁለተኛው ደግሞ በዋናነት አንቺም እንዳነሳሽው መጀመሪያ ይሄ ወረርሽኝ የጀመረው ከአውሮፓና ከአሜሪካ ሆኖ ሳለ ደብሊውኤችኦን ጨምሮ የዓለም ጤና ድርጅትን ጨምሮ ሲያሰራጩት የነበሩት ምስሎች ግን የጥቁሮችን ምስል ነበረ። በጣም ብዙ ክርክሮች ያስነሳ የነበረ ማለት ነው። ስለዚህ ይህም የጥቁሮች በሽታ ነው የሚለውም ነገር አዋጭም አይደለም። ከአፍሪካም የጀመረው እውነት ነው፣ ግን ይህም የእኛም ስለሆነም ነው በተወሰነ መልኩ ችላ የተባለ የነበረው። ምክንያቱም ይሄ እንኳን እቺ አሁን ዓለም ላይ የተሰራጨችዋ ዝርያ ከ2015 ጀምሮ ወደ 500 ሰዎችን እስከ ዛሬ ድረስ ናይጄሪያ ውስጥ እየጎዳ እየመጣ የነበረ ዝርያ ነው። ቅድም እንዳልኩሽ ከ1970 ጀምሮ ደግሞ ዴሞክራቲክ ሪፐብሊክ ኮንጎንና ያንን ምዕራብ አፍሪካን ሲያጠቃ የነበረ ነው። ምንም እንኳን ክትባት ቢኖረንም መድኃኒት እንኳን የለንም። የምንጠቀምለት መድኃኒት ለስሞል ፖክስ ወይም ደግሞ የፈንጣጣ በሽታ አሁን ከዓለም ላይ ጠፍቷል። ለሱ ዴቨሎፕ የተደረገ ወይም የተመረተ መድኃኒት ነው የምንጠቀመው እና ያው የአፍሪካ በሽታ ነው መባሉ እንደ አንድ አሉታዊ ነገር ቢሆንም እኛም ደግሞ መንቃት አለብን። እንደ አፍሪካዊ የእኛ በሽታውን የሁሉ ጊዜ ቆይቶ ራሳችንን ምርምር ማድረግ የራሳችን ነገር ላይ መስራትን እንዳለብንም የሚያነቃ እንደ ማንቂያ ደውልም አየዋለሁ።
እስቲ አሁን ደግሞ ስለ ሕክምና ሂደቱ እናውራ። አንድ ታማሚ መታመሙን ካወቀበት ጊዜ ጀምሮ ማድረግ የሚችላቸው ጥንቃቄዎች ምንድን ናቸው?
በጣም ጥሩ ጥያቄ ነው። የመጀመሪያው እንዲሁም መለየቱ በጣም የሚጠቅመው እዚህ ላይ ነው። የመንኪ ፖክስ በሽታ ላይ በጣም መለየቱ ይጠቅመናል። ምክንያቱም አንድ ሰውን ያለማስያዝ እድሉ ይሄ አርኖት እንለዋለን በኤፒዲሞሎጂካል፣ አንድ ሰውን ሳያሲዝ በሽታው የመልቀቁ እድል በጣም ከፍ ያለ ነው እዚህ ላይ። ኮቪድ ላይ ግን የፈለገ ብንጠነቀቅ አንድ ሰው በትንሹ አንድ ሰው ያስይዛል። ስለዚህ ይሄኛው ላይ በጣም እድል አለ። ሰዎችን ብንለይና ብናቆያቸው በጣም ጥቅም አለው። ሁለተኛ አንድ ሰው ከተያዘ በኋላ እንዳልኩሽ የሚሰጠው የድጋፍ ሕክምና ወይም ሰፖርቲቭ ኬር የሚባለው ምንድን ነው? ማስመለስ እናንተን ካለ ድርቀት እንዳይጎዳው ፈሳሽ መስጠት፣ ትኩሳት ካለ ትኩሳቱን መቀነስ፣ ቁስሉ በሌላ ሱፐር ፖዝድ ኢንፌክሽን ይባላል ባክቴሪያ ተጨምሮ እዛ ቦታ ላይ ቁስሉ እየተባባሰ ከሄደ እሱን ባክቴሪያውን ማከም፣ ይህን ድጋፍ ሰጥቶ በሽታው በራሱ እንዲጠፋ ማድረግ ነው። ግን በጣም አንዳንድ የበዙ ሰዎች ላይ ከፋባቸው ሰዎች ላይ የሚሰጡ ለስሞል ፖክስ ቅድም እንዳልኩሽ ለፈንጣጣ የተመረቱ መድኃኒቶች አሉ። ለዚህኛውም ሆኖ ማለት ነው ሊያገለግሉ የሚችሉ አንቲቫይራል መድኃኒቶች አሉ።
እንግዲህ የዓለም የጤና ድርጅት የተለያዩ እንቅስቃሴዎች ሀገራቶች እንዲያደርጉ እየገፋፋ ቢሆንም ቸልተኝነት ይታያል እና ኢትዮጵያ ውስጥ ያለው እንቅስቃሴ ምን ይመስላል ትላለህ? በአንተ ግንዛቤ እና በአንተ መመዘኛ እንዲሁም ደግሞ ከዚህ ከጤና ኮሚኒኬሽን ወይም ተግባቦት አንጻር ምን አይነት ስራዎች ናቸው ሊሰሩ የሚገቡት?
በጣም ጥሩ ሄደን። አሁን ኢትዮጵያ ውስጥ የለም እስከ ዛሬ ድረስ 96 ሀገሮች ውስጥ ነው የተገኘው። እኛ ሀገር የለም። የኢትዮጵያ የጤና ጥበቃ ድርጅትም መግለጫ እና ሪፖርት እንዲሆን ሰርቬላንስ ወይም አሰሳዎችን ጀምሯል። ሆስፒታሎች ሪፖርተድ ኬዝ ይባላሉ። አሁን አንድ ኬዝ ሲገኝ ሪፖርት የምታደርጊያቸው እዛው አክመሽ ወይም ደግሞ አስተኝተሽ ማታከሚያቸዋል። እንደዛ ሪፖርት እንዲደረግ ወይም ደግሞ እንድናሳውቅ ተነግሯል። ሁሉም ሰርቬላንስ እየተደረገ ነው። ግን የሚቀረው ቅድም እንዳልሽው ህዝቡን ጤና ግንዛቤው ማስጨበጡ፣ እውቀቱ ማስጨበጡ የሚቀረው ብዬ አምናለሁ። ከሁሉ ደግሞ ባለፈ የተረሳው ነገር ብዙ ዓለም ላይ መሆን እያየሹ ሊሆን ይችላል። የኮቪድ በጣም ብዙ ነገር ሰውን አይምሮ ላይ ጭንቀት አሳልፎ ስላለ የመሰላቸት ነገር የመጣው ይምጣኝ ማለት ነገር ዓለም ላይ እየታየ ነው። ኢትዮጵያን ብቻ ሳይሆን ዓለም ላይ እየታየ ነው። የእነዚህም ሁለቱ ወረርሽኞች ፓንደሚክ ማለት ክፍለ ሀገሮችን ሲያካትት ነው ያስም ራሱ የሚሰጠው እና በታሪክም እንደዚህ ተከታትሎ አይመጡም ነበረ። ስለዚህ ተከታትሎ መምጣቱም የሰው መሰላቸት ጋር ተደምሮ ይሄኛው ችላ መባሉ እየታየ ነው በሁሉም ላይ። ግን በጤና ጥበቃ ደረጃ ዝግጅቶች እየተደረጉ ነው።
ይሄ በሽታ ምን ያህል ልጆችን ያጠቃል? ከልጆች ጋር በተያያዘ ያለ ሁኔታ ምንድን ነው?
አሁን እንዳልኩሽ ከተጠቁት እነዛ 35,000 ሰዎች ውስጥ በዴሞግራፊ ለይተው በጾታ በምን ለይተው ቁርኝት እየፈለጉለት ነበር፣ ወንድን፣ ህፃንን፣ ትልቅ ሰውን ምንን የሚለው ከዛ ውስጥ ያገኙለት ትልቁ ቁርኝነት ይሄ የተመሳሳይ ጾታ ሰዎችን የሚያጠቃው ነው። ወደ 95% በዚህ አይነት አክት ወይም ደግሞ በዚህ አይነት ድርጊት ውስጥ ያሉ ሰዎችን ስለሆነ ነው። ከዛ ውጪ ግን ህፃናትን እና እድሜያቸው የገፋን ሰዎች የትኛውም ኢንፌክሽን ወይም ደግሞ የባክቴሪያም የቫይረስም በሚያጠቃበት ልክ ይህን በሽታ ያጠቃል።
ከዚህ በሽታ ራስን መጠበቅ እንዴት ይቻላል?
አንደኛ ክትባቱን ማግኘት የሚችል ሰው ቢከተብ፣ ሌላ ዓለም ላይ ያለ ሰው። ሁለተኛ ክትባቱ ማግኘት የማይቻልበት ቦታ ላይ ያለ ሰው ደግሞ ከሆነ የሰውነት የመከላከል አቅምን ከሚቀንሱ ነገሮች መቆጠብ፣ የሚጨምሩ ነገሮችን ደግሞ እንደ ምግባችንን ማስተካከል፣ የአካል ብቃት እንቅስቃሴ መስራት፣ በቂ ፈሳሽ መውሰድ፣ ቫይታሚን ዲ ከፀሐይ የምናገኘውን ማግኘት በደንብ፣ እንቅልፍ በትክክል ማድረግ እና ደግሞ ይሄ የሚያስጨንቁ ነገሮችን መቀነስ፣ እነዚህ በደንብ የሰውነትን የመከላከል አቅም የሚጨምሩ ነገሮች እንደሆኑ ይታወቃል። እነዚህን ነገሮች ማድረግ። ሁለተኛ ደግሞ ይሄንን ምልክቶቹን ለይተን አንደኛ እኛ ላይ አያምጣው ከመጣ ራሳችን ለመለየት መዘጋጀት፣ ሰዎችም ላይ ደግሞ ካየ ነው ላለመዳፈን ራስን መጠበቅ መክረው።
ዶክተር ኪሩቤል ተስፋዬ አጠቃላይ የሕክምና ባለሙያ እንዲሁም ደግሞ የሕክምና ተመራማሪ ነው እንግዳችን ስለሆን በእጅግ አብዝተን እናመሰግናለን።
እኔም በጣም አመሰግናለሁ።
ወደ ተከታዩ ዘገባችን እንውሰዳችሁ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎች መዛመትን ለመግታት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ዝርዝሩን አሉላ ከበደ ያቀርበዋል።
በ በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎች መጠን ከቀደሙት አስርተ ዓመታት ጋር ሲነጻጸር እንደ አውሮፓውያን የዘመን አቆጣጠር ከ2012 እስከ 2022 ዓ ም ባለው ጊዜ ውስጥ በ63 በመቶ መጨመሩን የዓለም ጤና ድርጅት ይፋ ያደረገው አዲስ የጥናት ዘገባ አመለከተ። እንደ ዘገባውም በዓለም ዙሪያ የሰው ልጅ ከሚያጠቁት ተላላፊ በሽታዎች 60 ከመቶና አዲስ ከሚከሰቱት ደግሞ ከ75 በመቶ በላይ የሚሆኑት የዱርና የቤት እንስሳትን በሚያጠቁ በሽታ አምጪ ተዋሲያን የሚከሰቱ ናቸው። በዚህም ሳቢያ በዓለም ዙሪያ በየዓመቱ ቁጥሩ 1 ቢሊዮን የሚጠጋ ሰው ለህመም ሲጋለጥ ሚሊዮኖች ደግሞ ለህልፈት ይዳረጋሉ። በዓለም የጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ዶክተር ማትሺዲሶ ሞኤቲ ሲያስረዱም ከእንስሳት ወደ ሰው የሚተላለፉ በሽታዎች በአህጉሩ ከባድ አደጋ ደቃኝ ናቸው። ባለፉት 10 ዓመታት ውስጥ በአህጉሩ በወረርሽኝ መልክ ከተከሰቱ በሽታዎች ውስጥ ለህብረተሰብ ጤና ብርቱ ፈተና ከከሰቱና በምርመራም ከተረጋገጡት ውስጥ ከእያንዳንዱ 3 በሽታዎች አንዱ ከእንስሳት ወደ ሰው የተላለፈ እንደነበር ዲሬክተሯ ጨምረው ገልጠዋል።
A deeper dive reveals that Ebola and similar hemorrhagic fevers
ጠለቅ አድርገን ስንመለከትም እንደ ኢቦላና የደም መፍሰስ የሚያስከትሉ የቆላ ንዳድ የመሳሰሉ በሽታዎች በወረርሽኝ መልክ ከተከሰቱት በሽታዎች ውስጥ 70 በመቶ ያህሉን መያዛቸውን እንረዳለን። ከተቀሩት ውስጥ ደግሞ የዝንጀሮ ፈንጣጣን፣ የደንጌ ትኩሳትን፣ አባሰንጋንና በጥቃቅን ተህዋሲያን አማካኝነት የሚተላለፈውን ፕላግ የተሰኘውን የሰው ልጆችና ሌሎች አጥቢ እንስሳትን የሚያጠቃ በሽታ ይገኙበታል። በሌላ በኩል ካለፈው ሚያዝያ ወር አንስቶ የተከሰተው የዝንጀሮ ፈንጣጣ ወረርሽኝ ምንም እንኳን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም በተመሳሳይ ጊዜ ከታየው ጋር ሲነጻጸር ጉልህ የሆነ ጭማሪ ቢያሳይም ከ2020 ወረርሽኝ ጋር ሲነጻጸር ግን በእጅጉ ያነሰ መሆኑ ይሁን የሚያሰኝ መልካም ዜና ነው።
የዓለም ጤና ድርጅት በዚያ ዓመት በአህጉሩ ከዚያ ቀደም በአንድ ወር ጊዜ ውስጥ ከታዩት ሁሉ የላቀ መጠን ያለው አሃዝ መዝግቧል። በዚህ ዓመት ደግሞ ቁጥራቸው ከ2000 በላይ የሚገመቱ ሰዎች በልማዱ አጠራር የዝንጀሮ ፈንጣጣ ለተባለው በሽታ ሳይጋለጡ እንዳልቀሩ ድርጅቱ ያጠናቀረው አሃዝ አመላክቷል። ይሁንና በምርመራ የተረጋገጡት ግን ከነኚህ ውስጥ 203 ብቻ ሲሆኑ አብዛኛውም የበሽታው ተጋላጮችና ሟቾች ወንዶች፣ አማካይ ዕድሜያቸው ደግሞ 17 መሆኑን ጥናቱ ጨምሮ አሳይቷል። የበሽታዎች ከእንስሳት ወደ ሰው መተላለፍ ክስተት በርካታ ዘመናት የዘለቀ ታሪክ መሆኑን ያስረዱት ሞኤቲ፣ ሆኖም በተለይ በአፍሪካ በወረርሽኝ መልክ ተከስቶ እንዲህ ብዙዎችን ለህልፈት የመዳረግ አዝማሚያው ግን በአንጻራዊ ሁኔታ ሲታይ ውስን እንደነበርም አመልክተዋል።
As rising urbanization encroaches on the natural habitats of the continent's wildlife and
የከተሞች መስፋፋት የአህጉሪቱን የዱር እንስሳት ተፈጥሯዊ ከባቢያዊ ሁኔታ ማናጋቱና በተለይም በፍጥነት በማደግ ላይ ያለው የህዝብ ቁጥር ሳቢያ የምግብ ፍላጎት እየጨመረ መምጣት ለነዚህ በሽታዎች የመጋለጥ ጣን በቀላሉ እያሳደገው መጥቷል። የትራንስፖርት መሰረተ ልማቶች መስፋፋት፣ የባቡር መስመሮች መዘርጋትና የአየር ትራንስፖርት ማደግ ከዚያ ቀደም ደካማ የትራንስፖርት አገልግሎት ይከስታቸው የነበሩትን የተፈጥሮ መሰናክሎች ማስወገድ ማስቻሉ ከእንስሳት ወደ ሰው የሚተላለፉ በሽታዎች በቀላሉ እንዲሰራጩና በስፋትም ከገጠራማ አካባቢዎች ወደ ከተሞች እንዲዛመቱ በር ከፍቷል።
አፍሪካ አዲስ የሚከሰቱ ተላላፊ በሽታዎች መናሃሪያ እንድትሆን መፍቀድ የለብንም ያሉት ሞኤቲ ያን አደጋ በብቃት ለመመከት ግን አስፈላጊውን ሁሉ ማድረግ አለብን ብለዋል። ዲሬክተሯ አክለውም በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ወረርሽኝ ለመከላከልና ለመቆጣጠር የሰው ልጅ የእንስሳትና የአካባቢ ጤና ባለሙያዎች ከማህበረሰቦች ጋር ተባብረው መስራት አለባቸው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና እደሩ።